ይህ የአሜሪካ ድምፅ ነው። የአሜሪካ ድምፅ ራዲዮ በ19፣ 22 እና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ። በመተማ ወረዳ በታጣቂዎች ከተፈጸመ እገታ ማምለጡን የተናገረውም የገለጸው ድምፅ ነው የተወሰደው። ሙሉ ዘገባው በዕለቱ አብይ ርዕስ ይቀርባል። ኢትዮጵያ ከሱዳን በመግባት ላይ ለሚገኙ ስደተኞች መጠለያ ጣቢያ ማቋቋሟን እንዲሁም ከአዲስ አበባና ከተለያዩ የአገሪቱ ከተሞች የተጠናከሩ በርከት ያሉ ዘገባዎችና ቅንብሮችን ይዘናል። ማክሰኞ ሐምሌ 4 2015 ዓ.ም ጤና አስተልኝ እንደምናመሻችሁ ክቡራትና ክቡራን አድማጭ ተመልካቾቻችን፣ የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። ብርሃን ኃይሉ በቅንብሩ በአባስ ለስርጭት ምህንድስናው ተሰይመዋል። የሰዓቱን የዓለም ዜናዎች የምታሰማን ስመኝሽ የቆየናት እስከ ምሽቱ 4 ሰዓት ድረስ ከተለያዩ አካባቢዎች ዘገባዎቻቸውን ካደረሱን ዘጋቢዎቻችንና የሥራ ባልደረቦቻችን ጋር አብረናችሁ እንዘልቃለን። በቅድሚያ ግን ሰዓቱን የዓለም ዜና።
በድጋሚ እንደምናመሻችሁ አድማጮች፣ እንዲሁም ተመልካቾች፣ ዜናውን የማሰማችሁ ስመኝሽ የቆየ ነኝ። ለምሽቱ ከያዝናቸው ዜናዎች መካከል ከዳርፉር ክልል ወደ ቻድ የሚሻገሩ ስደተኞች ቁጥር መጨመሩን ተመድ አስታወቀ፣ ቱኒዚያ ከሊቢያ በሚያዋስናት ድንበር መካከል መፈናፈኛ ያጡ ስደተኞችን መልሳ ተቀበለችና የኔቶ ኃላፊ ስዊድን ወደ ኔቶ ጥምረት እንድትቀላቀል ቱርክ መደገፏን ገለጹ የሚሉ ይገኙበታል። ወደ ዝርዝሩ እናልፋለን። በደቡብ ክልል አሌ ወረዳ ውስጥ ታጣቂዎች ፈጸሙት በተባለ ጥቃት 3 ሰዎች መገደላቸውን የወረዳው ኮሚኒኬሽን ጉዳዮች ጽህፈት ቤት አስታወቀ። የሐዋሳው ዘጋቢያችን ዮናታን ዘብዴዎስ ተጨማሪ አለው።
የአሌ ልዩ ወረዳ የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ ተወካይ አቶ ምንጩ ሺዑት በጥቃቱ ሰዎች መገደላቸውን ተናግሯል።
በጥቂቱ ደቂቃ ውስጥ በተቀያየሩ ሁለት ህይወት አልፏል። በታችኛም አንድ ሰው ሞቷል። ገበያውን ጨርሶ ወደ ቤት ሲመጣ ነው 7 ሰዓት ላይ ነው እንዲሆነው።
ጥቃቱ በኮንሶና በአሌ ልዩ ወረዳ አዋሳኝ አካባቢ መፈጸሙና ወደ ገበያ ሄደው ሲመለሱ የነበሩ ሰዎች ሰለባ መሆናቸውም ተናግሯል። አቶ ምንጩ አሁንም የጸጥታ ስጋት በአካባቢው ስለመኖርም ገልጿል።
ከዛ በኋላ የተከሰተ ነገር ባይኖርም አሁን የጸጥታ ስጋት አለ። መንገዱ ላይ ጫካ ሙሉ ተበትኖ ነው ያለውና በጣም ነው የተዘጋጁ ለከሆነ ዝግጅት ነው። ጥይቶች ሁሉ ከጅንካ ስጫኖ ዳይሬክት እንደተረጋገጠ 2 መኪና በጥይት እነሱ መኪና ጥይት መጫኑ ሳይሆን ጥይት ተደብቆ መኪና ውስጥ ገብቶ ቀይ አፈር ላይ 2 መኪና ላይ ጥይት ተገንቶ እነሱ ግን ፈርጥጦ ሄዷል።
የታጠቁ ከማለታቸው ውጪ ስለ ገዳዮቹ ማንነት ዝርዝር ጉዳዮችን ያልተናገሩት አቶ ምንጩ የግድያው ምክንያት ምን ሊሆን እንደሚችል ስጠየቁም
ይህ ነው የምትለው ነገር የለም። እነሱ ተዘጋጅቶ ገበያ ላይ ሰው ይመጣል ይገናኛሉ። የእኛ መተላለፊያ የአለ መተላለፊያ ዲማያ የምትባል መንደር አለች፣ የኮልሜ ሰዎች የምኖሩበት። ወደ መንገድ ስታልፍ ሁል ጊዜ ስጋት ነው፣ ይደበድባሉ። ዲማያ የሚባልበት ቦታ ላይም አሁን ዛሬም ሰውን እየደበደቡ ነው። አሁን ያልሰሙ ይህን ድርጊት ያልሰሙ በብዛት ወደ ኮንሶ ገበያ በሞተር ይሄዳሉ፣ ይገበያያሉ። እዛ ላይም አሁን ገበያተኞች መንገድ ላይ እየተደበደቡ የሚመለሱበት ኬሶች አሉ።
ጥቃቱ የተፈጸመበት ስፍራ ባይደርሱም የፌዴራልና የክልል ፖሊስ ወደ አካባቢው መግባታቸውን ተናግሯል።
የፌዴራል መንግስት ሰራዊት ገብቷል። ኮንሶ አካባቢ አሉ መሰለ ያለ ህዝብም ከጂንካ ክልል በዛ ብራይሌ ከተማ ላይ የቀሩ አሉ። መንገድ ላይ ማለፍ ፈርቶ እነሱንም ለማሳለፍ የተደረገ ጥረት ነበርና ያለው ኮንዲሽን ይሄንን ነው መስለው።
የአካባቢው የጸጥታ ሁኔታ ጋብ እያለ ማገርሽቱን ከተያያዘ አመታትን አስቆጥሯል። በተለይም ባለፉት 4 ዓመታት ውስጥ የበዛ ንብረት የወደመበትና የሰው ህይወት የጠፋበት ሁከትም አስተናግዷል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዴዎስ ሐዋሳም።
በሱዳን 3 ወራት ያስቆጠረውን ግጭት በመሸሽ በሺዎች የሚቆጠሩ ሰዎች ጎረቤት ወደምትገኘው ማዕከላዊ አፍሪካዊቷ ሀገር ቻድ እየተሰደዱ መሆናቸውን የተባበሩት መንግስታት ድርጅት የዓለም ምግብ ፕሮግራም አስታውቋል። የዓለም አቀፉ ሰብአዊ ተቋም ኃላፊም በሱዳን ያለውን ሁኔታ እጅግ በጣም ጭካኔ የተሞላበት የእርስ በርስ ጦርነት ሲሉ ገልጸውታል። የዓለም ምግብ ፕሮግራም ዛሬ ባወጣው መግለጫ ባለፈው ሳምንት ብቻ ከሱዳን ዳርፉር ክልል የተነሳ ሱ 20000 ሰዎች በቻድ ድንበር ላይ ወደምትገኘው አድሬ የተሰኘች ትንሽ ከተማ መግባታቸውን ገልጿል። በሱዳን ያለው ግጭት ጎሳን መሰረት ያደረገ መምጣቱን ተከትሎ እየሸሹ ያሉ ሰላማዊ ዜጎች ሆን ተብለው ኢላማ ይደረጋሉ የሚሉ ሪፖርቶች እየወጡ ባሉበት ወቅት ከዳርፉር ወደ ቻድ የሚገቡት ስደተኞች አብዛኞቹ በጠና የቆሰሉ መሆናቸውን የምግብ ተቋሙ መግለጫ ጨምሮ አመልክቷል። ወደ ቻድ ከሚገቡት ህጻናት 10 በመቶ ያክሉም የተመጣጠነ ምግብ እጥረት አለባቸው ብሏል። የቆሰሉና የፈሩ ሰዎች ልጆቻቸውን በእጃቸውና ልብሳቸውን በጀርባቸው አድርገው ድንበሩን አቋርጠው እየሮጡ ነው ያሉት በቻድ የዓለም ምግብ ፕሮግራም ኃላፊ ፒየር ሆኖራት ከአደጋ የሚጠበቁበት ደህንነት የሚሰማቸው ቦታና ሰብአዊ እርዳታ ይፈልጋሉ ብለዋል። በሱዳን ጦር ሰራዊትና ፈጥኖ ደራሽ ድጋፍ ሰጪ ኃይሎች መካከል በሚያዝያ ወር ጦርነት ከተነሳ ጀምሮ ከ250,000 በላይ ስደተኞችና 38,000 ተመላሾች ወደ ቻድ መግባታቸው ተመልክቷል። ከሰሃራ በታች ከሚገኙ የአፍሪካ ሀገራት የተሰደዱ በመቶዎች የሚቆጠሩ ሰዎች አደገኛ ወደ ሆነው የሊቢያ ባለቤት አልባ ድንበር ክፍል ተገፍተው ለሳምንት ያለምንም መሰረታዊ አቅርቦት ከቆዩ በኋላ ወደ ቱኒዚያ እየተመለሱ መሆኑን ሰብአዊ እርዳታ ተቋማት አስታወቁ። ስደተኞቹ በዚህ ወር መጀመሪያ ወደ ሊቢያ ድንበር እንዲገቡ የተገደዱት ስፋክስ በተሰኘው የቱኒዚያ ወደብ ከተማ ከተፈጸመ ግድያ ጋር በተገናኘ የጸረ ስደተኝነትና ዘረኝነት ጋር የተያያዘ ውጥረት እየጨመረ በመምጣቱ ነው። በወደብ ከተማዋ ከሜዲትራኒያን ባህር ላይ አደገኛና አንዳንዴም ገዳይ በሆኑ የጀልባ ጉዞዎች ወደ ጣሊያን የሚሻገሩ ህገወጥ አዘዋዋሪዎች የሚገኙበት ማዕከል ነው። እነዚህ ጀልባዎች መካከል አንዷ እሁድ ዕለት በቱኒዚያ ባህር ዳርቻ ላይ የሰጠመች ሲሆን የወደብ ጠባቂዎች 11 ሰዎችን ሲያድኑ አንድ አስክሬን ማግኘታቸውን፣ ሌሎች 10 ሰዎች ደግሞ የደረሱበት አለመታወቁን የሳክስ አቃቤ ህግ ቢሮ አስታውቋል። ወደ ቱኒዚያና ሊቢያ ድንበር አካባቢ የተገፉት በመቶዎች የሚቆጠሩ ስደተኞች ዕጣ ፈንታ ዓለም አቀፍ ሰብአዊ ተቋማት ዘንድ ስጋት በመፍጠሩ አስቸኳይ እርምጃ እንዲወሰድ ጥሪ አቅርበዋል። በቱኒዚያ የስደት ፖሊሲ ላይም ጥያቄዎች አስነስቷል። ከሳምንት በፊት ቱኒዚያ የስደተኞች ጀልባዎች ወደ አውሮፓ እንዳያቋርጡ የድንበር አገልግሎቶቿን እንድታጠናክርና እያሽቆለቆለ ያለውን ኢኮኖሚዋን ለማገዝ የአውሮፓ ህብረት ለቱኒዚያ ፈላጭ ቆራጭ መንግስት 1 ቢሊዮን ዶላር ሰጥቶ ነበር። በባለቤት አልባው ድንበር ክፍል ወደ 600 የሚጠጉ አፍሪካውያን ስደተኞች መፈናፈኛ አጥተው መቆየታቸውን ለአሶሲየትድ ፕሬስ የገለጸው ከአይቬሪ ኮስት የተሰደደ የ29 ዓመት ወጣት ይኖሩበት ከነበረው ስፋክስ ከተማ ዩኒፎርም ያለበሱ ሰዎች በውድቀት ሌሊት መጥተው ወደ ድንበሩ እንደወሰዷቸው ገልጿል። ሰብአዊ ተቋማት ባደረጉት ግፊት የቱኒዚያ ፕሬዝዳንት ካይስ ሰኢድ ስደተኞቹ እንዲመለሱ ትዕዛዝ ከሰጡ በኋላ እሱና ወደ 100 የሚጠጉ ሌሎች ስደተኞች በቱኒዚያ ወደምትገኘው ሜዴይን የተሰኘች ደሴት መዛወራቸውን አመልክቷል። በተያያዘ ዜና በሊቢያ ምስራቃዊ የአገሪቱ ክፍል የሚገኝ ፍርድ ቤት የሜዲትራኒያንን ባህር በጀልባ በማቋረጥ ወደ አውሮፓ ለመጓዝ ሲሞክሩ ሕይወታቸው ባለፈው 11 ፍልሰተኞች ሞትና ህገወጥ የሰዎች ዝውውር በተከሰሱ 5 ሰዎች ላይ የእድሜ ልክ እስራት የፈረደባቸው መሆኑን የሊቢያ ዋና አቃቤ ሕግ ቢሮ ትላንት ሰኞ አስታውቋል። የአሶሴትድ ፕሬስ ዘገባን ደረጀ ደስታ ያቀርበዋል።
ሊቢያ ውስጥ በባይዳ ከተማ የሚገኘው ፍርድ ቤት ሌሎች 9 ተከሳሾችም እያንዳንዳቸው በ15 ዓመት እስራት እንዲቀጡ የወሰነባቸው መሆኑን የዋና አቃቢ ህጉ አስአል ሰዲቅ አልሱር ጽህፈት ቤት አስታውቋል። ሌሎች 24 ሰዎች ደግሞ የ1 ዓመት እስራት የተፈረደባቸው መሆኑን ጽህፈት ቤቱ ባወጣው መግለጫ አመልክቷል። ተከሳሾቹ ፍልሰተኞች ከሊቢያ ወደ አውሮፓ ገውጥ በሆነ መንገድ የሚተላለፉበት መረብ ተሳታፊ አካል መሆናቸውን መግለጫው ገልጿል። ይሁን እንጂ መግለጫው ፍልሰተኞቹ የሞቱበት የጀልባው አደጋ መች እንደደረሰ ዝርዝሩን አልገለጸም። የፍርድ ቤቱ ውሳኔ ግጭት ባመሳት የሰሜን አፍሪካዊቱ አገር ህገወጥ የሰዎች አዘዋዋሪዎች ላይ ያነጣጠረ የቅርብ ጊዜው እርምጃ ነው ተብሏል። ባለፈው አርብ የዋናው አቃቢ ህግ ጽህፈት ቤት በዋና ከተማይቱ ትሪፖሊ የሚገኝ ሌላ ፍርድ ቤት አንድ ተከሳሽ ላይ የእድሜ ልክ እስራት፣ ሌሎች ሁለት ተከሳሾች ላይ ደግሞ የ20 ዓመት እስር መፍረዱን አመልክቷል። ከቅርብ ዓመታት ወዲህ ሊቢያ ግጭትና ድህነት በመሸሽ የተሻለ ህይወት ፍለጋ ከመካከለኛው ምስራቅና አፍሪካ ወደ አውሮፓ ለሚያቀኑ ፍልሰተኞች ዋና መሸጋገሪያ የሆነች መምጣቷም ተመልክቷል። በነዳጅ የበለጸገችው ሊቢያ እንደ አውሮፓ አቆጣጠር በ2011 በኔቶ የተደገፈው ህዝባዊ አመፅን ተከትሎ የረዥም ጊዜ አምባገነኑን ሙአመር ጋዳፊ ተወግደው ከተገደሉ በኋላ ወደ ቀውስና ትርምስ ገብታለች። ህገወጥ የሰዎች አዘዋዋሪዎችም የዚህ አለመረጋጋት አጋጣሚ ተጠቃሚ ሆነዋል። ግብጽ፣ አልጄሪያና ሱዳንን ጨምሮ በስድስት አገራት ወሰኖች በኩል ፍልሰተኞችን በህገወጥ መንገድ ያጓጉዛሉ። ተስፋ የቆረጡ ፍልሰተኞችን እንደነገሩ በጎማ በተሰሩ መናኛ ጀልባዎች እንደ ዕቃ እየቀረቀቡ የማዕከላዊ ሜዲትራኒያን ባህር የሚያቋርጠውን አደገኛውን ጉዞ እንደሚያካሂዱ ተነግሯል። ባለፈው መጋቢት ወር በተባበሩት መንግስታት ድርጅት የሚደገፉ የሰብአዊ መብት ባለሙያዎች በሊቢያና ሊቢያ ውስጥ በሚገኙ ፍልሰተኞች ላይ ኢሰብአዊ ወንጀሎች እንደሚፈጸሙና ሴቶችም ላይ አስገዳጅ የወሲብ ባርነት ወንጀሎች እንደሚፈጸሙባቸው መረጃ መኖሩን ተናግረዋል።
አድማጮች፣ ለሰዓቱ የያዝናቸው ዜናዎች እነዚህ ነበሩ። ለቀሪዎቹ የማክሰኞ ምሽት መሰናዶቻችን ወደ አሉላ ልመልሳችሁ።
ስመኝሽን ለሰዓቱ የዓለም ዜናዎች አመሰግናለሁ። ክቡራትና ክቡራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ማክሰኞ ሐምሌ 4 2015 ዓ.ም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። የምስልና ድምፅ አቀናባሪዎቹ ሲሳይ አሸናፊና ግርማ ደገፋ፣ የምስልና ድምፅ ቀጥታ ስርጭት አቀናባሪያችን ደግሞ ጆጊል ነው። አሁን በቀጥታ ወደ ዕለቱ አብይ ርዕስ ነው የምወስዳችሁ። በመተማ ወረዳ አንድ ሰው በታጣቂዎች ሲገደል ሌሎች 9 ሰዎች መታገታቸው ተገለጠ። በአማራ ክልል በምዕራብ ጎንደር ዞን በመተማ ወረዳ ጉባይ ጀጀሊት በተባለች ቀበሌ ታጣቂዎች አንድ ሰው እንደገደሉና 9 ሰዎችን አግተው እንደወሰዱ የአካባቢው ነዋሪዎች ገለጡ። ለታጋቾች ቤተሰቦች ስልክ ደውለው መጠኑ የተለያየ ብዙ መቶ ሺህ የማስለቀቂያ ቤዛ ወይም ገንዘብ እየጠየቁ መሆኑንም ነዋሪዎቹ ተናግረዋል። ነዋሪዎቹ ለግድያውና ለእገታው ተጠያቂ ያደረጉት በጫካ የነበሩና በርቀ ሰላም ስም ተመልሰው ወደ ማህበረሰቡ የተቀላቀሉ ጽንፈኛ ሲሉ የጠሯቸው የቅማንት ታጣቂዎች እንደሆኑም አመልክተዋል። የምዕራብ ጎንደር ዞን ዋና አስተዳዳሪ አቶ ቢክስ ወርቄ በጠቀሱት ወረዳ አካባቢዎች ግድያና እገታው መኖሩን አምነው በስፍራው ታጥቀው በሚንቀሳቀሱ ኃይሎች ላይ እርምጃ እየተወሰደ ነው ብለዋል። አስቴር ምስጋናው ዝርዝሩን ይዛለች።
በምዕራብ ጎንደር ዞን በመተማ ወረዳ ውስጥ ባሉ አንዳንድ ቀበሌዎች በተደጋጋሚ የሚፈጸመው የሰዎች ግድያና እገታ እንዳሳሰባቸው የአካባቢው ነዋሪዎችና የተጎጂ ቤተሰቦች ተናገሩ። በወረዳው የገንዳዋ ነዋሪ መሆናቸውን የገለጹልንና ስማቸውን እንዳንጠቅስ የጠየቁን ግለሰብ ሐምሌ 1 ቀን በወረዳው ከሽንፋ ተነስቶ ወደ ገንዳዋ ቀበሌ በመጓዝ ላይ የነበረን አንድ አይሱዚ ተሽከርካሪ ጉባይ ጅጁሊት በምትባል ቀበሌ በተለምዶ የልዩ ኃይል ካምፕ ተብሎ በሚጠራው ቦታ በማስቆም ተሳፋሪዎቹን አስወርደው ሰዎችን ገድለውና አግተው ወደ ጫካ ይዘዋቸው ሄደዋል ብለዋል።
ወደ 9 ሰው ነው አግተው ወሰዷቸው። አንደኛውን እዛው መኪና መንገድ ላይ ደቆሙ ስም ያሁን ጓራ ምዛቸው እዛው ላይ በጆሮ በጥይት መቱት። መሰለኝ ያዘን ያው ዝም ብሎ ያሮ ወጣት ልጅ ነው ብሎ ሰው ረገባል። ሲሉም ተራርጠ ነርን ከዛ ስንደርስ ያው ልጁ ሙቶ አገኘ ነው። መኪናው ብቻ አቁሞ አገኘን። ሹፌሩ እዛ ውስጥ በጉንቶ ውስጥ ተደብቆ ገብቶ ኑሮ አጣርቶ አይቶ ኋላ መቶ ከኛ ሲጨመረን ሲነግረን ሬንጀር የለበሱ ናቸው እኛ መከላከያ ናቸው ብለን ነበር። በኋላ እንደገና ቦታ ይዤ ቆማለሁ እያልኩ ሲደርስን ሲወጥርብኝ ሳየው የነገር አጋጭ ነው ብዬ እንደገና ተደናገጥኩኝ። ጠረጥርፈች ሁላችን ዝም ብለን እጅ ሰጠን ነበር። አባል
በዚሁ ጉባኤ ጅጅሊት ቀበሌ ወንድሙ እንደተገደለበት የሚናገረው ደስታው ዱሬ የ33 ዓመትና የአንድ ሴት ልጅ አባት የሆነው ኢንጂነር ድርጅት ዱሬ የተባለው የሁለት ጊዜ ታናሽ ወንድሙ እንደተገደለበት ተናግሯል። አስከሬኑን መተማ ሆስፒታል እንዳገኘው የሚናገረው ደስታው ከትላንት በስቲያ እሁድ እንደተቀበረ ገልጿል።
2009 አካባቢ በኢንጂነሪንግ የተመረቀው እዛ አዲስ አበባም ስራ ይዞ በደብረ ዘይት አካባቢ ነበር። ከዛ ደግሞ ወርዶ በእኛ ከተማ ቋራ ወረዳ ዋና ከተማ ገለጉ አካባቢ ነበር። በተቋራጭነትም ሲሰራ ነበር። ጓደኛው ሙቶ ለለምሶ መጥቶ እኔ ማገኘሁት እኔ ወንድሙ ነኝ እና እንግዲህ ወደ ቤት ስለው አይ ከዚህ ሰምቼ ወደ ሸዲ ወደ መተማ ወረዳ ገንድዋ ከተማ ወደ ሸዲ የምሄደው ሲለኝ አይ ከሽንፋ ሸዲ እስከ እንትን እስከ ጎንደር ያለው መስመር ሰው እየታገተበት እየተቀማበት እየዘረፈበት እየተገደለበት ስለሆነ አትሄድ እስኪ ወንድም አለም ታገስ። ደግሞ ቀኑ ሐምሌ አንድ ነው መባቻ ነበር። ይገርምሻል እኔ ወደ ቤት ስሄድ እሱ ወደ ገንድዋ ከተማ መኪና አፈላልጎ 8 ሰዓት አካባቢ ወደ ገንድዋ ከተማ ጉዞ እንቀጣ ነው። ታጥቆ በቆዩ ኃይሎች ነው ልጁ የተገደለው። ሌሎች ታፍነ ቁጥር አልታወቀም። አስከሬን ያገኘነው ልጁ ተመቶ ኤቨር መታወቂያ እኮ አላገኘንም። ስልክም ያለው የትምህርት መረጃውም አላገኘነው። ለነብስ ያለ በመኪና ወስዶ መተማ ውስጥ ያጣለው።
ባለፈው ቅዳሜ ከታጣቂዎች ግድያና እገታ ያመለጠውን አሽከርካሪ ዝርዝር መረጃ እንዲሰጠን ብንጠይቀውም ለረዳቱ ማስለቀቂያ 800,000 ብር ተጠይቆ መንገድ ላይ እየለመነ እንደሆነ ጠቅሶ ዝርዝር መረጃ ለመግለጽ ተቆጥቧል።
የዛን ሰዓት እኔ በራሴ አትብሰን በሩን ስከፍተው ተንከባልኔ ገደል ውስጥ ገባው። ከገደሉ ደግሞ አጠገብ ድልድይ ነበር። እዛ ውስጥ ገብቼ ተረፍኩ ነው። ከዛ ሌላ ኃይል ሲመጣ ከኋላ መኪኖች ምናምን ሲመጡ ነው ሲመጡ ወጥቼ መኪና ጋር ከዛ ለመከላከያ መልክቼ መከላከያ መጣ።
የምዕራብ ጎንደር ዞን ዋና አስተዳዳሪ አቶ ቢክስ ወርቄ በወረዳው በተጠቀሱ ቀበሌዎች ሰሞኑን ግድያውና እገታው መኖሩን አረጋግጠዋል።
እገታ አምጥተናል ብለን በገመገምንበት ወቅት እንደተባለው በአንድ ከቋራ ወደ ገንዷ መቀመጫ በሚመጣ አይሲዚ መኪና ላይ እገታ ተፈጽሟል ማለት ነው።
አቶ ሲሳይ የተባሉ የመተማ ከተማ ነዋሪ እንደሚሉት ደግሞ ከባለፈው ሰኔ ወር ጀምሮ በወረዳው በተለያዩ ቀበሌዎች እገታና ግድያ መስፋፋቱን ይናገራሉ።
ተማለች ወደ ደረቦ የሚሰዱ እዛ አካባቢ ወገኖቻችን ተገለዋል። መኪና ላይ እየታገቱ ደውብናል። ባለፈው ደግሞ ከመቸላ የሚባል ቀበሌ ለእሶ ሲሄዱ ነው እንግዲህ መንገድ ላይ ጠብቀው መለኩሴ ቄስ የገደሉ ሰዎች ናቸው። እነዛ ተገደሉ በኋላ አራት ሰዎች ደግሞ ታግተው ወደ ሌንጫ የሚባል ቀበሌ ወስደው አንዱንም ገለውታል። ወደ ሰኔ 25ና 24 አካባቢ ነው ሰዎቹ የታገቱት። ጌን የሚባል ቀበሌ አዳኛ ገር ጫቆ የሚባለውን በተመሳሳይ ይህ ደንገር የሚባል አካባቢ የሚገኙ ወገኖቻችን ወንዝ አለ ገንዷ የሚባል ወንዝ እሱን ደግሞ አግተው አምጥተው እዚህ መቃ አካባቢ አግተው እነሱን ለማስለቀቅ 600,000 ብር አምጥተው ነው ቄሶቹ ናቸው እንግዲህ አዳኝ ሀገር ጫቆ የሚባለው ወረዳ አንስተው አምጥተው መቃ የሚባል ከተማ አለ ከእሱ ሲሰጡ ብሩንም ሽማግሌዎችንም ወስደው ማገፋቸው ደግሞ
የአካባቢው ነዋሪዎችና የተጎጂ ቤተሰቦች እንደሚሉት በአካባቢው ጥቃቱን የሚፈጽሙት ጫካ የነበሩና በእርቀ ሰላም ስም የገቡ የቅማንት ታጣቂዎች ናቸው ይላሉ።
በእርቀ ሰላሙም ወደ ሰላም የገባ አለ፣ ወደ ከፊል የገባ አለ። በአብላጫው ደግሞ ወደ ግግ ያልሰጣ አለ። ስለ አሁን ረብሾን ያለው እነሱ እኛን ማለት ነው።
አቶ ሲሳይ የተባሉ አስተያየት ሰጪ ግን ይህንን አይቀበሉም። ጥቃቱን የሚፈጽሙት ሽፍታ ሲሉ የጠሯቸው ከሁለቱም ብሔር የወጡ ታጣቂዎች ናቸው ብለዋል።
በእነሱ ስምም ይማኛል። ለምሳሌ በአማራው ውስጥም አለ። ምንም ይሄ ግብ ነው። እኛውም በቅማንት ይቻለልም። አማራውም ቢሆን ንጹሐን የቅማንት ተወላጆችን አስሮ የሚገል ብር ይቀጣም አለ። አሁን ባለፈው እዚህ ዘባጭ አካባቢ የተደረገውም ይሄ ነው። እኛ ያን እናወግዛለን። ከአማራው ውስጥ ያለውን አማራው እያጋለጠ እያሳደደም ዘባጭ ውሃን የሚባል አካባቢ ባለፈው ወንድሞቻችን የቅማንት ተወላጆችን አግተው ብር አምጡ ብለው ብርንም ወስደው ቅማንቶችን ገለውብናል። የኛ የአማራ በኩል ያለ ሽፍታሪ ጽንፈኛ ሄድ ማለት በቅማንቱ በኩል ደግሞ ይህን ብድር መለሳ እየተባለ ዝም ብሎ ድሃው ፈጅ። ስለዚህ በቅማንት ያለ ማህበረሰብና በአማራ ያለ ማህበረሰብ በአንድ ላይ ሆነን ኦፕሬሽን እናካሄድ። ይህን ኦፕሬሽን እንዲሳካ የሚያደርገው ደግሞ የዞኑ ሰላምና ደህንነት ነበር። ጸኛ የታገቱ ሰዎች እኮ ብር ከፍለው ሲለቀቁ እጅ ተፈንጅ ለፖሊስ አስዘን ፖሊሱ ለቆታል የተባለው ገንዷ ከተማ። መንግስት ደግሞ አቅም የለኝም እኔ ይህን ቀጠና ማገት አልችልም ካለ ለእኛ ይስጠን፣ እኛ ኦፕሬሽን እናካሂዳለን፣ በቃ ሰላም እናስከብራለን።
የምዕራብ ጎንደር ዞን ዋና አስተዳዳሪ አቶ ቢክስ ወርቄ ጥቃቱ እየተፈጸመ ያለው ማንነትን መሰረት ያደረገ አይደለም ብለዋል።
በርከ ሰላም እና ከዚህ በፊት ይቅርታ ተሰጥቷቸው የገቡ የትናንት የብሔረሰብ ተወላጅ የሆኑ ሰዎች በተመለከተ አብዛኛዎቹ ከህዝብ ጋር ተቀላቅለው ልማት እያለሙ መንግስትም ጋር አጋዥ ነው የቀጠሉ ናቸው። ነገር ግን እንደተባለው አንዳንድ ደግሞ በጣት የሚቆጠሩ ግለሰቦች አሉ ወጥተዋል። ሰዎቻ ሳይሆን የረበሹን ያሉት ከተለያዩ አካባቢ ምሳሌ ከማዕከላዊ ጎንደር ተንጮቅ አካባቢ እና በዚያ በዙሪያው በተንበር አካባቢ በዙሪያው ሲንቀሳቀሱ የነበሩ አካላት በዚህ በላይ በጭልጋ ጉድሙላሌት በሚባል አካባቢ አድርገው የገቡ ናቸው። አንዱ እሱ ነው። ሁለተኛ ደግሞ ሱዳን ሀገር የነበሩ ገብተዋል በቁጥራቸው ትንሽም ቢሆን። እነዚህ ኃይሎች በአንድ ላይ ተጋብር ፈጥረው ከአንድ ቦታ ላይ ከትመው እየተወረጎሩ መንገድ ላይ ጥቃት እንደሚያደርሱ መረጃው ደርሶናል።
በመተማ ወረዳ በተለያዩ ቀበሌዎች በተለይ ከባለፈው ወር ጀምሮ እየተባባሰ የመጣውን የሰዎች ግድያና እገታ መንግስት እንዲያስቆምላቸው ነዋሪዎቹ ጠይቀዋል።
አጠቃላይ አማራ ክልል እያለ ያለው ነገር ይህ ምዕራብ ጎንደር የሚባለው አካባቢ የወንጀል መከላከል መድከሙ ነው የሚያሳይ። ፖሊስም ስራ እየሰራ አይደለም፣ ሰላምና ደህንነት የዞኑም እየሰራ አይደለም፣ የወረዳውም እየሰራ አይደለም። ሚኒሻው ብዙ ነው፣ አድማ ብተና የሚባለው ብዙ ነው፣ መከላከያው ልዩ ፌዴራል ፖሊስም ብዙ። ምን ይጠብቃል? ከተማ ቁጭ ብሎ
ይህ የሆነ መተማ ወረዳ ላይ መቃቀበል ብሩ የሚከፍል አጠቃላይ የሌባው የወንበዴው የሴሬኛው ቡድን መቃቀበል ነው። ለማን እንደሚነገር ግራ ገብቶናል። የቸገረ ነገር ነው የገጠመን። እንጃ እኔ ወደፊቱ ምን እንደምንሆን እኔ ማወቅ አልቻልኩም።
የነዋሪዎችን ጥያቄ ያነሳንላቸው የምዕራብ ጎንደር ዞን ዋና አስተዳዳሪ በአካባቢው ታጥቀው በሚንቀሳቀሱ ኃይሎች ላይ እርምጃ እየተወሰደ ነው ብለዋል።
የጸጥታ መዋቅራችን አሁን ባለው ነባራዊ ሁኔታ ጫካ ላይ ነው ያለው። ሶስት ቀን ነው በአራት አቅጣጫ በተደራጀ መንገድ ህዝቡን በሚያረካ መንገድ የጸጥታ መዋቅሩ ተሰማርቶ ጥሩ ውጤቶችን እያመጣ ነው ያለ። ይሄ ውጤት ይቀጥላል፣ ይሄ ስምሪት ይቀጥላል።
ከቅማንት ወገን አስተያየት ለማካተት የቅማንት የማንነትና የራስ አስተዳደር አስመላሽ ኮሚቴ አባል መሆናቸውንና በወቅቱ ጫካ ገብተው መንግስት ያደረገውን የሰላም ጥሪ ተቀብለው ከማህበረሰቡ ጋር ሰላማዊ ህይወት እየኖሩ መሆናቸውን በነገሩን በአቶ አንዳርጌ ሞላ የእጅ ስልክ ላይ በተደጋጋሚ ብንደውልም ስልኩ ባለመስራቱ ምክንያት አስተያየታቸውን ማካተት አልቻልንም። ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር።
አስቴርን ለዘገባው አመሰግናለሁ። ክብራትና ክብራን አድማጭ ተመልካቾቻችን፣ ተከታዩ የሮይተርስ ዘገባ ደግሞ ወደ ትግራይ ያሻግረናል። ሁለት ዓመታት ከዘለቀው ጦርነት በትግራይ የረሃብ አደጋ ተባብሶ ቀጥሏል ይላል የሮይተርስ ዜና ወኪል። ወደ ስፍራው የላካቸው ዘጋቢዎች መቀሌን ጨምሮ ተፈናቃዮች ያሉባቸውን የተለያዩ ከተሞችና አካባቢዎች ተዘዋውረው ተመልክተው ያጠናቀሩትን ዘገባ አድርሰውናል። እንደሚከተለው አቀርበዋለሁ።
አንዲት እጅግ ክስት ያለች ሕፃን ጥቅልል ብላ ከተኛችበት የሆስፒታል አልጋ ላይ ሳለች ለመተንፈስ ስትታገል ትታያለች። አባቷ ለስላሳ ፊቷን ሲደባብስ፣ እናቷ በበኩሏ በተቀመጠችበት ታለቅሳለች። ከፊት ለፊቱ ቆንጆ የሚል ጽሑፍ የሚነበብበት ሮዝ ቀለም ያለው ሹራብ የለበሰችው ታዳጊ ጽጌ ሲሳይ 10 ዓመት ቢሞላትም የሰውነቷ ክብደት ግን 10 ኪሎ ግራም ብቻ ነው የሚመዝነው። ለሁለት ዓመታት በዘለቀ ጦርነትና ድርቅ ክፉኛ በተጎዳው ክልል ለተከሰተው ከፍተኛ የምግብ እጥረት አዲስ ሰለባ የሆነችው ሕፃን ለህልፈት የመዳረጓ ንጣ ሐኪሟ ይናገራሉ።
ሆስፒታል አኳሪ ኢንፌክሽንም እየታከመ ነው ያለችው። ስለዚህ ለዛ ሆስፒታል አኳሪ ኢንፌክሽን የምንላቸው ደግሞ መድኃኒቶቹ እዚህ የሉ፣ በጣም ውድ ናቸው። ሰርድ ጀኔሬሽን ናቸው፣ እዚሁ ሆስፒታል ውስጥ የሉ፣ በጣም ውድ ናቸው። ለአንድ መድኃኒት በቀን 600 ብር ነው የሚገዙ። ስለዚህ ፋሚሊዎች እንዳልኩ ዲስፕሌስድ ናቸው፣ ያ ለመግዛት ደግሞ አቅም የላቸው። ስለዚህ አሁን እሱ መድኃኒት ለማስጀመር ነበር እቅዳችን። እነሱም ሊገዙ አልቻሉም፣ እኛም ፕሮቫይድ ማድረግ አልቻልንም፣ ልናክማት አልቻልንም ማለት ነው። ኢን ቢትዊን ሶ ዊ አር ሲን ዊ አር ኦብዘርቪንግ ሄር ዋይል ሺ ኢዝ ጎይንግ ማለት ነው። ሶ ኢት ኢዝ ፔንፉል።
በመቀሌው የአይደር አጠቃላይ ልዩ ሆስፒታል የህፃናት ሐኪሙ ዶክተር ተክላይ ሀጎስ ለሮይተርስ ሲናገሩ ህይወቷ ሊያልፍ በተቃረበበት ሁኔታ ውስጥ እየተከታተልናት ነን ነበር ያሉት።
ኢን ቢትዊን ሶ ዊ አር ሲን ዊ አር ኦብዘርቪንግ ሄር ዋይል ሺ ኢዝ
የሚናገሩትን ወላጆቿ እንዳይረዱ ሲሉ ነበር በእንግሊዘኛ ማስረዳት የመረጡት።
ምግብ እጥረት ህመም ከሚጠቁ ህጻናት ቁጥር በጣም በበለጠ ሁኔታ አሁን እንዳለ ይገባኛል። ስለዚህ ምንላቸው ብቻ ሳይሆን እነዚህ ልጆች በአግባቡ ማከም አለመቻላችን ደግሞ ሌላ በሽታ ነው የሚሆነው። ስለዚህ አሁን ከዚህ አሁን አክም እንልካቸዋለን ወደ ቤት የተሻሻሽሉ። ቤታቸው ሂደው የሚቀመስ የሚበላ ነገር የላቸውም። እንደገና ቤታቸው ሂደው ሲራው ተመልሰው እንደገና ያ በሽታ ይዟቸው ተመልሰው ይመጣሉ ማለት ነው። ስለዚህ ቪሽየስ ሳይክል ነው የሚሆነው ማለት ነው። ማከማቸው ራሱ ለእኛም ተስፋ አስቆራጭ ነው። ለቤተሰቦቹ ምንም ጥቅም ስለማያገኙበት ልጁ ስለማይድን ተመልሰው ለመምጣታቸው ራሱ ስጋት ውስጥ ነው ያለ።
አንድ የአይደር ሆስፒታል ባልደረባ በበኩላቸው እንዳመለከቱት ባለፈው የግንቦት ወር ውስጥ 8 ህጻናት ለህልፈት ተዳርገዋል። በሰኔ ወር አጋማሽ የሮይተርስ ዘጋቢዎች ቡድን ከሁለት ዓመት በኋላ የመጀመሪያ ጉዞውን የግጭቱ ማዕከል ወደ ነበረችው ትግራይ አደረገ። በአራት ቀናት ቆይታውም በመቀሌና ሌሎች ሁለት ከተሞች አብይ አዲና ሳምሬ ተዘዋውረው በየከተሞቹ ያሉትን ሆስፒታሎችና የተፈናቃይ መጠለያዎች ጎብኝተዋል። ከፍተኛ ቁጥር ያለው ህዝብ ከቤት ንብረቱ ያፈናቀለ፣ ምርት ያወደመና የእርዳታ እህል ያስተጓጎለው በክልሉ ኃይሎችና የኢትዮጵያ ፌዴራል ጦር ከአጋሮቹ ጋር በመሆን ያካሄዱት ለሁለት ዓመታት ዘለቀው ጦርነት ባለፈው የጥቅምት ወር መገባደጃ የተደረሰውን የተኩስ አቁም ተከትሎ ሳያቋርጥ ይሰማ የነበረው የጠመንጃ ድምፅ ጸጥ ብሏል። በተከታታይ የደረሰው ድርቅ ችግሮቹን አባብሷል። በየካቲት ወር ከስድስት ሚሊዮን የትግራይ ህዝብ ውስጥ አንድ አምስተኛው ከፍተኛ የምግብ ዋስትና እጥረት ገጥሞት እንደነበር የዓለም ምግብ ፕሮግራም WFP አመልክቷል። በሀገር ደረጃም ኢትዮጵያ ከጠቅላላው ቁጥሩ 120 ሚሊዮን ከሚደርሰው ህዝቧ 20 ሚሊዮኑ የእርዳታ ምግብ ለመጠበቅ ተገዷል። ከጥቅምቱ የተኩስ አቁም ስምምነት በኋላም ወደ ትግራይ የሚሄደው እርዳታ እንደገና ቢቀጥልም ከያዝነው የአውሮፓውያኑ 2023 ዓ.ም መጀመሪያ አንስቶ ዳግም ለጊዜው መቋረጡ ይታወቃል። የዓለሙ የምግብ ፕሮግራምና የዩናይትድ ስቴትስ የዓለም አቀፍ ልማት ተራድኦ ድርጅት USAID ሁለቱም የኢትዮጵያ ዋና ለጋሾች ናቸው። ለተረጂዎች የተላከ የምግብ እርዳታ ከታለመበት ዓላማዎች እንዲውል መደረጉን ተከትሎ እርዳታ ወደዚያ መላኩን ማቋረጣቸውን ይፋ አድርገዋል። እርዳታውን የማቋረጡን ውሳኔ የተቸው የኢትዮጵያ መንግሥት በበኩሉ ታዲያ ለተረጂዎች የተላከው የምግብ እርዳታ ከታለመበት ዓላማዎች እንዲውል ተደርጓል የተባለውን እያጣራሁ ነው ብሏል። በትግራይ ክልል የብሔራዊ አደጋ ስጋት ሥራ አመራር ኮሚሽን ኃላፊ ዶክተር ገብረ ሕይወት ገብረ እግዚአብሔር እንዳሉት ኮሚሽኑ ካለፈው ሚያዝያና ግንቦት ወራት አንስቶ በሰሜን ምዕራብ፣ ምስራቅና ደቡብ ምዕራብ የትግራይ ዞኖች ከሚገኙ በርካታ ወረዳዎች ሰዎች በቀጥታም ሆነ በተዘዋዋሪ ከረሃቡ ጋር በተያያዙ ምክንያቶች ማለፋቸውን የሚጠቁሙ ሪፖርቶች ደርሰውናል ብለዋል።
እስካሁን 595 የሚሆኑ ሰዎች በረሃብ ምክንያት በቀጥታም ቀጥታ ባልሆነ ሁኔታም እየሞቱ ነው።
እስካሁን የሞቱት ሰዎች ቁጥር 595 መድረሱንም ኃላፊው ተናግረዋል። ኮሚሽኑ በሀገሪቱ ለሚከሰቱ አደጋዎች የሚሰጠውን ምላሽ የሚቆጣጠር የፌዴራል መስሪያ ቤቶች አካል ነው። የዓለሙ የምግብ ፕሮግራም WFP እና የዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ ድርጅት USAID እርዳታው ለታለመላቸው ሰዎች በሚደርስበት ሁኔታ ላይ እየሰሩ መሆናቸውን ገልጠው በተቻለ ፍጥነትም የእርዳታ ስርጭቱን ለማስጀመር ዓላማ እንዳላቸው አስታውቀዋል።
WFP is deeply concerned about the impact any pause in assistance may have on the lives of the families.
የእርዳታ እደላው ለጊዜውም ቢሆን መቋረጡ WFP በሚረዳቸው ቤተሰቦች ሕይወት ላይ የሚያሳድረው ተጽዕኖ በእጅጉ ያሳስበዋል። ለዚህም ነው የምግብ እርዳታው መድረሱንና የሚገባቸው ተረጂዎች ማግኘታቸውን ለማረጋገጥ ማናቸውንም አስፈላጊ ጥበቃ በአስቸኳይ ተግባራዊ እያደረግን ያለ ነው።
በሐምሌ ወር የእርዳታ ስርጭቱን የማስጀመር ተስፋ አድርጎ እንደነበር WFP አመልክቷል።
WFP is making significant strides towards restarting food distributions in Ethiopia.
WFP በኢትዮጵያ የሚያደርገውን የሰብአዊ እርዳታ አቅርቦት በተመለከተ አስፈላጊ ማሻሻያዎችን ማድረጉን በቀጠለበት በአሁኑ ወቅት የምግብ ስርጭቱን እንደገና ለመጀመር በሚያስችለው እርምጃ ሁነኛ ውጤት እያስመዘገበ ነው። በአሁኑም ወቅት ከትግራይ ክልል ጀምሮ በሐምሌ ወር የምግብ እደላውን ለመቀጠል በሚያስችለን ጎዳና ላይ በመጓዝ ላይ ነን። በተጨማሪም ተጠቃሚዎችን በተሻለ ሁኔታ በመለየትና እጅግ አስፈላጊ የሆነውን ይህንን የምግብ እርዳታ ትክክለኛ ሰዎች በትክክለኛው ጊዜ እያገኙት መሆናቸውን ለማረጋገጥ በህብረተሰቡ ውስጥ በጣም ተጋላጭ የሆኑትን ወገኖች በመለየትና አዲስ የዲጂታል ምዝገባ ስርዓትም በመዘርጋት የታለመውን ኢላማ ለማሳካት የሚያስችል ዘዴ ተግባራዊ እናደርጋለን።
በክልሉ የሚታየው የረሃብ አደጋ መጠንም ወደ አካባቢው የሚላከውን የእርዳታ ፍሰት አስመልክቶ ሮይተርስ ላቀረበው ጥያቄ የኢትዮጵያ መንግስት ቃል አቀባይ እስካሁን ምላሽ አልሰጡም። የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳም በበኩላቸው ምላሽ ባይሰጡም የእርዳታ ፍሰቱን ለማስቀጠል በሚደረገው ጥረት ጉዳዩን አስመልክቶ ከWFP ባለስልጣናት ጋር መነጋገራቸውን ባለፈው ሳምንት በትዊተር አማካኝነት ባስተላለፉት መልእክት ጠቁመዋል። ከመቀሌ በስተምዕራብ 54 ኪሎ ሜትሮች ርቀት ላይ የምትገኘው አብይ አዲ ከተማ በጦርነቱ የተፈናቀሉ 55000 ሰዎችን እያስተናገደች መሆኗን የከተማይቱ ማህበራዊ ጉዳይ ጽህፈት ቤት አስታውቋል። በአካባቢው በሚገኝ ትምህርት ቤት ውስጥ በተሰራ ጊዜያዊ መጠለያ ካምፕስ የሚያገለግሉት አቶ ገብረ መስቀል ግደይ የተባሉ ሰው ሲያስረዱ ቁጥራቸው 118 የሚደርሱ ሰዎች በተመጣጠነ ምግብ እጥረት ሳቢያ ለከፍተኛ የጤና እክል ተዳርገዋል። ወልደስላሴ ገብረመድን የተባሉ አርሶ አደር ደግሞ በትምህርት ቤቱ ከተጠለሉ ተፈናቃዮች አንዱ ናቸው። ባለቤታቸው በጠና ረሃብ የተነሳ መሞታቸውን ተናግረው ልጆቻቸው ከመሞታቸው በፊት እንዲያስቀድማቸው እንደሚመኙ ተናግረዋል። የልጆቼን ሞት ማየት አልችልም፣ ያ ነው ሁልጊዜ የሚያስጨንቀኝ ነበር ያሉት። በተከታዩ የመጽሔት ርዕስ ደግሞ ከትግራይ ወደ አዳማ እንሻገራለን። በመንግስትና በኦሮሞ ነጻነት ሰራዊት መካከል የተጀመረው ውይይት እንዲቀጥል የኦሮሚያ ክልል ምክር ቤት አባላት ጠየቁ ይላል። በኦሮሚያ ክልል ለቀጠለው አለመረጋጋት እልባት ለማግኘት በኢትዮጵያ መንግስትና በኦሮሞ ነጻነት ሰራዊት መካከል ተጀምሮ የተቋረጠው የሰላም ድርድር እንዲቀጥል መደረግ አለበት ሲሉ ነው የክልሉ ምክር ቤት አባላት የጠየቁት። በክልሉ ምክር ቤት ዓመታዊ ስብሰባ ላይ የተናገሩት የኦሮሚያ ክልል የብልጽግና ቢሮ ኃላፊ አቶ ፈቃዱ ተሰማ 5 ዓመት ያስቆጠረው የሰላም እጦት በሰላማዊ መንገድ መፍትሄ ያገኝ ዘንድ የተጀመረው ውይይት እንዲቀጥል ሲሉ መንግስት ቁርጠኛ እንደሆነም ተናግረዋል። በቅድመ ድርድር ንግግር የተጀመረው ውይይት ቀጣይነት ቅድመ ሁኔታዎች አስቀምጧል ሲሉ ደግሞ የኦሮሞ ነጻነት ሰራዊት ዓለም አቀፍ ቃል አቀባይ ኦዳ ተርቢ ለአሜሪካ ድምፅ ተናግረዋል። ፀሐይ ዳምጠው ተከታትለዋለች።
በአዳማ ከተማ እየተካሄደ ባለው የጨፌ ኦሮሚያ ጉባኤ ላይ የምክር ቤቱ አባላት ባነሱት ጥያቄ መንግስት በክልሉ ውስጥ ላለው የሰላም እጦት ችግር እልባት መስጠት አለበት ብለዋል።
ሀዋሳ ከና ከለት ያደዳቲን አከሚት ቦቆች ይሱር አፍከሮር ፈሜጅራ
ህዝቡን ለማሳረፍ መንግስት ምን ይዟል? ቀለም ዞን ውስጥ ያለው ህዝብ ከዚህ ከባድ ከሆነው የሰላም እጦት ችግር ውስጥ መቼ ነው የሚወጣው? በየቀበሌውና በየወረዳው ያለው ህዝባችን ጥያቄው ይሄ ነው። አሁን በዞኑ በርካታ ወረዳዎችና ቀበሌዎች ጽህፈት ቤታቸው ተሰባብሯል፣ ተዘርፏል፣ ተቃጥሏል። እናም ህዝቡ ከባድ ችግር ውስጥ ነው። ይህ ችግር መቼ ነው እልባት የሚያገኘው? መንግስት ትኩረት ሰጥቶ በተለያየ አቅጣጫ መፍትሄ ሊሰጠው ይገባል። በእርቅ ማለቅ የሚችል ከሆነ በተሻለ መጠን መጨረስ ነው።
በምክር ቤቱ አባላት ከተነሱት ሌሎች ጥያቄዎች የበለጠውን የሚያመዝነው በሰላም ጉዳይ ላይ የተነሳው ጥያቄ ሲሆን የክልሉ የብልጽግና ቢሮ ኃላፊ ፍቃዱ ተሰማ ምላሽ ሰጥተውበታል።
ነገር እኔ ከቡለ እንደ ኦትረጅራ ተገኘ ኮንሲስተንትሊ ጀነው ጉዳይ ቀምናቸው
በሰላማዊ መንገድ መፍታት አለበት የሚል ከፍተኛ ቁርጠኝነት አለን። ቅድመ ሁኔታዎች ሳይበዙ ካለ ቅድመ ሁኔታዎች እንወያያለን ያልነውም ለዚሁ ነው። ሁለቱም አካል ችግሩን በውይይት መፍታት ስምምነት ላይ መድረሳቸው ዋናው ጉዳይ ሲሆን ሌሎች ሂደቶችን ለማስቀጠል ተመልሰን እንገናኛለን የሚል ሀሳብ ስላለን መቀጠሉ በጣም አስፈላጊ ነው።
መንግስት ወክሎ በታንዛኒያ ዛንዚባር መገኘታቸውን ያስታወሱት የኦሮሚያ አስተዳደርና ጸጥታ ቢሮ ኃላፊ ኮሚሽነር ከፍ ያለው ተፈራ ውይይቱ አልተቋረጠም ሲሉ አብራርተዋል።
ሞቱማን ናኖ ኬኛስ ሞቱማን ፌዴራላስ ረኩንኩን ዴሜ ዴሜ ገመነገኘቲን ከሙቀባ
የፌዴራልም ሆነ የክልል መንግስት ይህ ችግር በሰላማዊ መንገድ መፈታት አለበት የሚል አቋም ነው ያላቸው። በክልሉ የሚፈጸመው ጥቃት ህዝቡን ነው የሚጎዳው። ስለዚህ ለሰላም ቅድሚያ መስጠት አስፈላጊ በመሆኑ ውይይት ሲደረግ ነበር። የመጀመሪያው ዙር ውይይት በተለያዩ ምክንያቶች በተቀመጠ ቅድመ ሁኔታዎች ሊሳካ አልቻለም። ነገር ግን ይህ ውይይት የተቋረጠ አይደለም። ይህ ውይይት ቀጥሎም የክልላችን ችግር እንዲፈታ መንግስት ቁርጠኛና ዝግጁ መሆኑን እንገልጻለን።
ዩናይትድ ስቴትስ ቨርጂኒያ የሚገኘው የኦሮሞ ነጻነት ሰራዊት ዓለም አቀፍ ቃል አቀባይ ኦዳ ተርቢ ተኩስ ማቆምና እስረኞችን መፍታት የሚሉትን ጨምሮ ሌሎች ቅድመ ሁኔታዎች ማስቀመጣቸውን ይናገራሉ።
ዱጋን ጅሩ
ፈዲ ነጋ እንጅሩ ትረ ጋፈ መሪ ሰጀል ቀባሰና
ወነታው ግን ከመንግስት በኩል ለሰላም ድርድሩ ፍላጎት አልነበረም። ለሰላም ድርድር ሁለት ወር ሲቀረው በድርድሩ የበላይ ሆነው ለመግባት ያለውን ጦር ሁሉ አሰማርቶ ነበር። ግን አልተሳካም። በእኛ በኩል የበዛም ሆነ የተወሳሰበ ነገር አልጠየቅንም። ለሰላም ድርድሩም ዝግጁ ነን። አሁንም ቢሆን አቋማችን ይህ ነው።
በመጀመሪያ ዙር ውይይት ላይ በኦሮሞ ነጻነት ሰራዊት የተቀመጠው ቅድመ ሁኔታ መብዛቱን በጨፌ ኦሮሚያ ላይ ያነሱት ኮሚሽነር ከፍያሎ ስለ ቅድመ ሁኔታዎቹ በዝርዝር ያሉት ነገር የለም። የመንግስትና የኦሮሞ ነጻነት ሰራዊት የሰላም ድርድር እልባት ያላገኘበትን ምክንያት የተጠየቁት የአምቦ ዩኒቨርሲቲ የፖለቲካል ሳይንስ መምህር ሰለሞን ተፈራ
ዋንኛው መስፈናቂን እና ውስስ ያረገ ነገር ምንድነው? አለመተማመን ነው። በተለይ ኢትዮጵያ ፖለቲካ ውስጥ ትልቁ ችግር ምንድነው? የፖለቲካ ኃይሎች መሀል የአለመተማመን ችግር አለው። ሁለተኛ አደራዳሪ ቡድን በጣም ወሳኝ እያስባለሁ። በተለይ እነዚህም ሁለቱም መሀል ሄደው የሚያስማሙት የሚያነጋግሩት የሚያደራድሩት አካላት በጣም ጠንካራ መሆን መቻል አለበት። ከጠንካራ ትልቅ ደግሞ ምንድን ነው? ተኛ መሆን መቻል አለበት።
መምህር ሰለሞን በሰላም ድርድሮ ውስጥ መካተት ስለነበረባቸው ቅድመ ሁኔታዎች ሲያስረዱ
ማንኛውም ኃይል ድርድር ሲገባ ቅድመ ሁኔታዎች ያስቀምጣሉ። እነዚህ ቅድመ ሁኔታዎች ደግሞ በድርድር ዙሪያ በተረዳ ዙሪያ ሲደረግ የቅድመ ሁኔታቸው እየቀነሱ ሊመጡ ይችላሉ። 10 ነጥቦች ቅድመ ሁኔታዎችን ማስቀመጥ ይችላሉ። ይህ ማለት ምንድን ነው? ተደራዳሪ የሚደራደር አካል 10 አሳካለሁ ብሎ አይደለም የሚገባው። ስለዚህ በድርድር ዙሪያ በአደራዳሪዎች አማካኝነት ለምሳሌ ከ10 አንዱ ሁለት ቅድመ ሁኔታ እንደተ ብሎ ላስቀምጥ ይችላል። ከምንም በላይ ግን እነዚህ ቅድመ ሁኔታዎች ብዙ ጊዜ ምንድን ነው የመንግስትን መንግስት የሀገር ግዛት አንድነት አደጋ በማይጥል መልኩ ታጥቆ የሚንቀሳቀሰው የኦሮሞ ህዝብን አደጋ እንዳቀልት የማያስችሉ ቅድመ ሁኔታዎች ታይቶ ተገምግሞ ሁለቱም ተገምግሞ እነዚህ ቅድመ ሁኔታዎች ብንቀበል ምን ሊያመጣ ይችላል በሚል ገምግሞ ነው። ምክንያቱም እዚህ ይሄ እነዚህ ቅድመ ሁኔታዎች ሲገመገሙ መገምገም ያለበት በህዝቡን ፍላጎት ወይም ደግሞ የህዝቡን ጥቅም በየትኛው ሊጎዳ ይችላል በምን ተገምግሞ ማየት አለበት።
መንግስትም ሆነ የኦሮሞ ነጻነት ሰራዊት ለሰላም ድርድሩ ዝግጁ መሆናቸውን ቢገልጹም ቀጣይ ውይይት መቼ እንደሚደረግ በሁለቱም በኩል የተባለ ነገር የለም። ትናንትናና ዛሬ ስብሰባ የተቀመጡት የክልሉ ምክር ቤት አባላት ሰላም የራቀው የክልሉ ህዝብ ወደ ተረጋጋና ሰላማዊ ኑሮ እንዲመለስ በመወትወት ላይ ናቸው። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ።
ፀሐይን ለዘገባው አመሰግናለሁ። ክቡራትና ክቡራን አድማጭ ተመልካቾቻችን አሁን ወደ ዓለም አቀፍ ርዕሰ ጉዳዮች ነው የምንሻገረው። ሱዳን እጅግ አስከፊ የእርስ በርስ ጦርነት ውስጥ መሆኗ ግልጽ ነው ሲል የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ቢሮ አስታወቀ። ሱዳን ያለችው ጭካኔ የተመላበት የእርስ በርስ ጦርነት ውስጥ መሆኑ ግልጽ ነው ሲሉ የመንግስታቱ ድርጅት የሰብአዊ ጉዳዮች ኃላፊ ማርቲን ግሪፊትስ ናቸው የገለጡት። ዓለም ተፋላሚዎቹን ወገኖች ለተኩስ አቁም ድርድር የሚያስቀምጥበት አዲስ መድረክ መፈለግ ይኖርበታል ሲሉም አሳስበዋል። በአሶሲየትድ ፕሬስ የተጠናቀረውን የዚህን ዘገባ ዝርዝር ቆንጅታየ እንደሚከተለው ታቀርበዋለች።
የእርስ በርስ ጦርነት መሆኑ በግልጽ የሚታይ ጉዳይ ነው ሲሉ የተናገሩት ሳውዲ አረቢያ ላይ የተካሄደው የሰላም ድርድር መፋረሱን ተከትሎ የምስራቅ አፍሪካ ሀገሮች የልማት በይነ መንግስታት ኢጋድ መሪዎች አዲስ አበባ ላይ በሱዳን ጉዳይ ሊመክሩ በተቀመጡበት በትናንትናው ዕለት ለአሶሲየትድ ፕሬስ በሰጡት ቃል ነው። ግብጽ በበኩሏ ውጊያው ቆሞ ሰላም የሚሰፍንበትን መንገድ ለመፈለግ ተነገ ወዲያ ሐሙስ የሱዳንን አጎራባች ሀገሮች ሰብስባ ለመምከር እቅድ እንዳላት አስታውቃለች። ስለ እቅዷ በዝርዝር ያብራራችው ነገር ግን የለም። የመንግስታቱ ድርጅት የሰብአዊ ረድኤት ጉዳዮች ኃላፊው ማርቲን ግሪፊትስ የእርዳታ ሰራተኞችና የእርዳታ አቅርቦትን ለማንቀሳቀስ የሚያስፈልገን መሰረታዊ ስምምነት ይደረግ ዘንድ ሁለቱን ወገኖች አንድ ላይ አንድ መድረክ ላይ ማገናኘት አልተቻለም ብለዋል። ሱዳን የሰብአዊ ረድኤት ሰራተኞች ተደራሽነትን በሚመለከት ከየትኛውም ሀገር እጅግ አስከፊ ሁኔታ ላይ መሆኗን የተናገሩት ባለስልጣኑ ውጊያው ወደ ተለያዩ አካባቢዎች በተስፋፋ መጠን ሁኔታው ይበልጡን አስከፊ የሆነ እንደሚሄድ አስጠንቅቀዋል። ሳውዲ አረቢያና ዩናይትድ ስቴትስ ያሸማገሉትን የሰላም ንግግር አስመልክተውም ሲናገሩ ጀዳ ላይ ለጥቂት ጊዜ የተገኘውን የሚመስል እቅድ እንደገና መቅረጽ ይኖርብናል ብለዋል። የጀዳው ንግግር የተንዛዛና ከመጠን በላይ ጊዜ የወሰደም ቢሆን በተወሰነ ደረጃ የሰብአዊ ረድኤት አቅርቦትን ለማንቀሳቀስ የሚያስችል ውጤት አምጥቶ ነበር ነው ያሉት። 3 ወር ሊደፍን በተቃረበው የሱዳን ጦርነት ከ3000 የሚበልጡ ሰዎች መገደላቸውንና ከ6000 የሚበልጡ ሰዎች መቁሰላቸውን ከበርካታ ቀናት በፊት ያስታወቁት የሱዳን የጤና ሚኒስትር መሐመድ ኢብራሂም የሞቱት ሰዎች ትክክለኛው ቁጥር ግን በጣም ሊበልጥ እንደሚችል ሳያስጠነቅቁ አላለፉም። በውጊያው ምክንያት ከ2.9 ሚሊዮን በላይ ሰዎች መኖሪያቸውን ጥለው ተሰደዋል። በውጊያው የተጣመዱት የሱዳን የጦር ሰራዊትና ፈጥኖ ደራሽ ልዩ ኃይሉ ቢያንስ 10 ጊዜ ጊዜያዊ የተኩስ አቁም ስምምነት ላይ የደረሱ ቢሆንም አንዱንም አላከበሩም። ሪያድና ዋሽንግተን የጀዳውን ንግግር ሲበትኑ ሁለቱንም ወገኖች ስምምነቱን አላከበሩም ብለው ወንጅለዋል። እኔም ራሴ ሱዳናዊ ብሆን እንዴት ብዬ እየተካሄደ ያለው ጭካኔ የተመላበት የእርስ በርስ ጦርነት አይደለም ብዬ ላስብ እንደምችል አይገባኝም ያሉት ማርቲን ግሪፊትስ ውጊያው ወደ ተለያዩ አካባቢዎች እየተዛመተ መሆኑን ገልጸው ይህ የእርስ በርስ ጦርነት ካልተባለ ምን ሊባል እንደሚችል አላውቅም ብለዋል። በሀገሪቱ ሕልውና ላይም ጭምር አደጋ ጋርጧል ነው ያሉት። የሰብአዊ ረድኤት አቅርቦት ለማስገባት እንዲቻል ሁኔታዎችን የሚያመቻች መድረክ መፍጠር አጣዳፊ ጉዳይ መሆኑን ያሳሰቡት የመንግስታቱ ድርጅት ባለስልጣኑ እርዳታ ጭነት የሚያጓጉዙ ተሽከርካሪዎች ለመግባት እንዲችሉ በአካባቢ ደረጃ የተኩስ አቁም ስምምነት ሊደረግ ይገባል ብለዋል። ቀጣይ ጉባኤዎች ላይም የሰብአዊ ረድኤት ድርጅቶች በደንብ መወከል እንደሚኖርባቸው ጠቁመዋል። ይህ በዚህ እንዳለ በሱዳን ዋና ከተማ በካርቱም ጎዳናዎች ላይ የፈጥኖ ደራሽ ልዩ ኃይሉ ተዋጊዎች የበላይነት የያዙ ይመስላል። የሲቪሎች መኖሪያ ቤቶችን ተቆጣጥረው የውጊያ እዝ ማዕከላት አድርገዋቸዋል። የጦር ሰራዊቱ ባጸፋው መኖሪያ አካባቢዎችን አንዳንዴም ሆስፒታሎችንም ጭምር በአየር እየደበደበ ነው። በሌላው ከባድ ውጊያ በሚካሄድበት በምዕራብ ዳርፎር ግዛት ደግሞ በፈጥኖ ደራሽ ልዩ ኃይሉ ተዋጊዎችና በተባባሪዎቻቸው ታጣቂዎች እንዳሉ የተወረሩ መንደሮች ያሉ ሲሆን በብዙ 10 ሺዎች የተቆጠረ ሕዝብ ወደ ቻድ ተሰዷል። የምዕራብ ዳርፉሩ ውጊያ ወደ ብሔረሰባዊ ሁከት እየተቀየረ መሆኑን የመንግስታቱ ድርጅት ባለስልጣናት ሲናገሩ ቆይተዋል። የፈጥኖ ደራሽ ልዩ ኃይሉ ተዋጊዎችና ተባባሪዎቻቸው የአረብ ሚሊሺያ አባላቱ አረብ ያልሆኑት ብሔረሰቦች ላይ ጥቃት እያደረሱ መሆናቸው ሲዘገብ ቆይቷል። ነዋሪዎችን እየገደሉ፣ ሴቶችን አስገድደው እየደፈሩ፣ ንብረቶቻቸውን እየዘረፉ አሊያም እያቃጠሉ መሆኑን የጎሳ መሪዎችና ተሟጋቾች ተናግረዋል።
ቆንጅታየን ለዘገባው አመሰግናለሁ። ክቡራትና ክቡራን አድማጭ ተመልካቾቻችን፣ እዚህ ስቱዲዮ ከገባን የደረሰን አንድ ዜና አነባለሁ። በአዲስ አበባና በሌሎች የኢትዮጵያ አካባቢዎች የኤሌክትሪክ ኃይል ተቋርጦ ውሏል። ከተማዋን አዲስ አበባን ጨምሮ በርካታ የኢትዮጵያ አካባቢዎች ከዛሬ ማክሰኞ ከሰዓት በኋላ አንስቶ የኤሌክትሪክ ኃይል ተቋርጦ ውሏል። አዲስ አበባን ጨምሮ በአገሪቱ የተለያዩ ከተሞች የሚገኙ የአሜሪካ ድምፅ ዘጋቢዎች በሚገኙባቸው ከተሞችና በዙሪያቸው የኤሌክትሪክ ኃይል መቋረጡን አረጋግጠዋል። የኢትዮጵያ ኤሌክትሪክ አገልግሎት በፌስቡክ ገጹ ባሰፈረው መግለጫ በጊቤ 3 የኃይል ማመንጫ ጣቢያ ላይ ባጋጠመ የቴክኒክ ችግር ሳቢያ በበርካታ አካባቢዎች የኃይል ማቋረጥ ማጋጠሙን አስታውቋል። በኃይል ማመንጫ ጣቢያው ላይ ያጋጠመውን የቴክኒክ ችግር ለማስተካከል ከፍተኛ ጥረት እየተደረገ መሆኑንም ጨምሮ አመልክቷል። ከዚሁ ጋር ተያይዞ በአዲስ አበባ ተቋርጦ የነበረው የኤሌክትሪክ አገልግሎት ወደ ነበረበት መመለሱን ተቋሙ ማምሻውን ለኢትዮጵያ ብሮድካስቲንግ ኮርፖሬሽን አስታውቋል። በተቀሩት የአገሪቱ ክፍሎች ያጋጠመውን የኤሌክትሪክ መቋረጥ ችግር ለመፍታት ከፍተኛ ጥረት እያደረገ መሆኑንም ጨምሮ ገልጧል። የዛሬው ሰፋ ያለ ይሁን እንጂ በተለይ ከክረምቱ ወቅት መግባት በኋላ ከፍተኛ የኃይል መቆራረጥ እያጋጠመ መሆኑንም ነዋሪዎች ይናገራሉ። ክብራትና ክብራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ስርጭታችን እስከ ምሽቱ 4 ሰዓት ይቀጥላል። አሁን ለዚህ ክፍል ቀዳሚ ወዳደረግነው ቅንብር ነው የምንሻገረው። ሳምንታዊው ንግድና ምጣኔ ሀብት የዓለም አዲሱ የፋይናንስ አማራጭ ብሪክስ የአፍሪካ ሀገራት እያቀረበው ያሉት የአባልነት ጥያቄና ፋይዳውን ይመለከታል። ኢትዮጵያን ጨምሮ ሌሎች የአፍሪካ ሀገራት አሁን ባላቸው የንግድ ስርዓት የብሪክስ አባል መሆን ቢችሉ እንኳን አባልነቱ በራሱ የሚያስገኝላቸው ቀጥተኛ ኢኮኖሚያዊ ጥቅም የለም ሲሉ የአዲስ አበባ ዩኒቨርሲቲ የምጣኔ ሀብት ትምህርት ክፍል መምህር ፕሮፌሰር አለማየሁ ግዳ ገለጡ። ጥምረቱ ግንባት ላይ ያለው አቅም የዓለምን ፖለቲካዊ ኢኮኖሚ ህብረት ባለ ሁለት ዋልታ ያደረገው የጠቆሙት በውጭ ጉዳይ ኢንስቲትዩት የአፍሪካ ጉዳዮች ከፍተኛው ተመራማሪ ዶክተር ግዛቸው አስራት ደግሞ አፍሪካውያን አገራትም ብሔራዊ ጥቅማቸውን መሰረት አድርገው ተጠቃሚ የሚሆኑበት መንገድ ከወዲሁ ማበጀት ይኖርባቸዋል ሲሉ አመልክተዋል። አስማማዋይ ነው እንዲያሰናርቱታል።
ብሪክስ እየተባለ የሚታወቀው የፖለቲካዊ ኢኮኖሚ ህብረት ስያሜ የአምስት መስራች ሀገራቱን የመጀመሪያ ፊደል በመያዝ የተፈጠረ የአጽሮት መጠሪያ ነው። የዓለምን ሩብ ወይም አንድ አራተኛ የቆዳ ስፋት የሚሸፍኑ ጠንካራ ኢኮኖሚን የገነቡት ብራዚል፣ ሩሲያ፣ ህንድ፣ ቻይናና ደቡብ አፍሪካ የመሠረቱት ጂኦፖለቲካዊ ህብረትን ለመቀላቀልም ከአፍሪካ ኢትዮጵያ፣ ግብፅና አልጄሪያ፣ ከመካከለኛው ምስራቅ ደግሞ ሳውዲ አረቢያ፣ ኢራን፣ የተባበሩት አረብ ኤሚሬቶችና ቱርክን ጨምሮ በርካታ ሀገራት ጥያቄ እያቀረቡ እንደሆነ እየተገለጸ ይገኛል። በውጭ ጉዳይ ኢንስቲትዩት የአፍሪካ ጉዳዮች ከፍተኛ ተመራማሪው ዶክተር ግዛቸው አስራት ብሪክስ ዓለም አቀፍ የፋይናንስ ተቋማትን ጨምሮ አጠቃላይ አሰራሩ አዳጊ ሀገራትን ያገለለ ነው የሚለው ቅሬታ መነሻ በማድረግ የተመሰረተ እንደሆነ ያስረዳሉ። ይህም ብሪክስ አዲስ የፋይናንስ አማራጭ ሆኖ ወደ ዓለም አቀፍ ስርዓቱ እንዲመጣ አድርጎታል የሚሉት ዶክተር ግዛቸው የሀገራቱ የአባልነት ጥያቄም ከዚህ ለመጠቀም ያለመ ሊሆን እንደሚችል ይጠቁማሉ።
ግዙፍ ኢኮኖሚ ያላቸው ሀገራት እኛን ሀገርም ጨምሮ እነ ግብጽ፣ እነ ሳውዲ አረቢያ፣ ሌሎቹም በገልፍ ከንትሪ ያሉ ሀገሮች፣ አልጄሪያ፣ በጣም ብዙ ሀገራት የዚህ ህብረት አባል ለመሆን ጥያቄዎችን አቅርበዋል። አባል ለመሆንም ብቻም ሳይሆን የተወሰኑት ሀገራት እነ ኡራጋይን ማለት ይቻላል፣ እነ ግብጽን ማድረግ ይቻላል ከ2011 ፈረንጆች በኋላ የብሪክስ ዋናው አባል ባይሆኑም የፋይናንሽል ኢንስቲቱሽኑ አባል ሆኖ የቀጠሉ አምስት ሀገሮች አሉ። ከዚህ በፊት ከብሪክስ ዋናው ሜምበርስ አባላት ውጭ ማለት ነው። እዚህ ይህንን የፋይናንስ አማራጭና ፋይናንሻል ምንጭ የሆነውን ብዙ ጊዜ ደግሞ እንደምናውቀው አብዛኛው ጊዜ ነን ኮንዲሽናል የመወድላቸው ሰፊ የሆኑ ሀገራት ስለሆኑ እነዚህ ዴቨሎፒንግ ካንትሪዎች ደግሞ በኢንፍራስትራክቸር እና በኢኮኖሚ ብዙ የፋይናንስ ምንጭና ሰፖርት የሚፈልጉ ሀገራት መሆናቸው እና የማህበረሰባቸው እድገትና ኢኮኖሚ ያን ዲማንድ ስለሚያደርግ ወይ ስለሚጠይቅ ወደዛ የተገፉ ይመስለኛል። ይህንን አማራጭ የመጠቀም ፍላጎት ያሳየ ይመስለኛል።
የአዲስ አበባ ዩኒቨርሲቲ የኢኮኖሚክስ ትምህርት ክፍል መምህርና በጉዳዩ ላይ የምርምር ጥናት ያሳተሙት ፕሮፌሰር አለማየሁ ገዳ ደግሞ ራሱን የበለጠ ለማጠናከር እየሰራ ያለው ይኸው ጂኦፖለቲካዊ ህብረት የአባልነት ጥያቄውን ያቀረቡለትን የአፍሪካ ሀገራት ካላቸው የወሳኝነት ሚናና ሰፊ ገበያ አንጻር መዝኖ ጥያቄያቸውን ይቀበላል ብለው እንደሚያምኑ ይገልጻሉ። ይሁንና ኢትዮጵያን ጨምሮ ሌሎች የአፍሪካ ሀገራት ግን ጥሬ ዕቃን ብቻ ወደ ውጭ በመላክ ላይ በተወሰነው የንግድ ስርዓታቸው ሳቢያም አባል መሆናቸው በራሱ የሚያስገኝላቸው ቀጥተኛ ኢኮኖሚያዊ ጥቅም እንደሌለም ያመለክታሉ። ይህንም እንደ አውሮፓውያን አቆጣጠር በ2013ና በ2019 ብሪክስ ለአፍሪካ ምን ሊያመጣ ይችላል በሚል ባካሄዷቸው ሁለት የምርምር ስራዎቻቸው ውጤት ማረጋገጣቸውን ፕሮፌሰር አለማየሁ ይገልጻሉ።
ብሪክስ አገሮች ሲያድጉ ለኮሞዲቲ ለጥሬ እቃዎች ያላቸው ፍላጎት ለእኛ ጥሬ እቃዎች አፍሪካ በሙሉ እንደምታውቀው ጥሬ እቃ ነው የሚሸጠው በሙሉ ትንሽ ማንፋክቸሪንግ የሚሸጠው ሳውዝ አፍሪካ ነው። ሳውዝ አፍሪካ የሚሸጠው ደቡብ አፍሪካ ሀገሮች ነው። ኖርዝ አፍሪካ ስቴት፣ ቱኒዚያ እና ሞሮኮ እና አልጄሪያ፣ ኢጅፕትም ተሰም ጊዜ ማንፋክቸር ይሸጣሉ፣ ግን በጣም ትንሽ በአጠቃላይ ስታየው። የአማካዩ የአፍሪካ ማንፋክቸር ኤክስፖርት 13% ነው ከጠቅላላው ኤክስፖርቱ ማለት ነው። ስለዚህ ብሪክስ በመምጣቱ ይህን ጥቅም አገኘን፣ ግን በቀጣይነት ጥቅም እናገኛለን ወይ ስትል ኖት ሪሊ። ምክንያቱም ፈረንጆቹም የምዕራባውያንም ዲማንድ ሲጨምር የአፍሪካ ኮሞዲቲ ፕራይስ ይጨምራል፣ እንጠቀም ነበር። ብሪክስም አሁን ዲማንድ ለኮሞዲቲ ወይም ለጥሬ እቃ ሲጨምር ጠቅመናል፣ ግን በዚሁ ከቀጠልን ብዙ አንጠቀምም። ወደ ማንፋክቸሪንግ ይለውጠናል ወይ ከነሱ ጋር ያለን ግንኙነት የተፈበረከ እቃ ወደ ማምረት የተፈበረከ እቃ ወደ ውጭ ወደ መሸጥ እስካለወጠን ድረስ ለመቶ ዓመት ከምዕራባውያን ጋር አፍሪካ የነበረው ግንኙነት ይደገማል ማለት ነው ከብሪክስም ጋር። ስለዚህ እዛ ላይ ካልሰራን የእኛ አሳይመንት ነው፣ የእነሱ ጥፋት አይደለም፣ የአፍሪካውያን ኃላፊነት ነው። ግን እዛ ላይ ካልሰራን
ዝም ብሎ ብቻ በገበያው በዘፈቀደ አይጠቅመንም። እኔ ከኔ ምርምር ያገኘሁት ይሄ ነው።
ፕሮፌሰር አለማየሁ እንደሚሉት የአፍሪካ ሀገራት እንደ ብሪክስ ካሉ የፖለቲካ ኢኮኖሚ ጥምረቶች ተጠቃሚ ለመሆን የመደራደር አቅማቸውን፣ የቴክኖሎጂ ክህሎታቸውንና የመፈጸም አቅማቸውን በማሳደግ ላይ ትኩረት ማድረግ ይኖርባቸዋል ሲሉ ይመክራሉ።
ከኔ ምርምር የተረዳሁት ሶስት ነገር ማድረግ አለባቸው እንዲጠቀሙ። ነምበር ዋን ካፓሲቲ ወይም አቅም፣ የመደራደር አቅም ሊኖራቸው ይገባል። የመደራደር አቅም አፍሪካውያን የለንም። ሁለተኛ ድርድሩን ከተሳካልህ ደግሞ የማስፈጸም አቅም ከሙስና በጸዳ ሀገር ብሔራዊ ጥቅምን ባገናዘበ ሁኔታ የማስፈጸም አቅም አለን ወይ? ካፓሲቲ ቱ ኢምፕሊመንት የሚሉት ማለት ነው። ይህን ከባድ ድክመት አለብን፣ እሱ ላይ የለን ማለት ይችላል። ሶስተኛ የአመራር የሽግግር አለ ወይ? ከቻይና ወይም ከብሪክስ ሀገሮች ወደ አፍሪካ በጣም የለ ማለት ይችላል። በቅርቡ እንደውም አጥንቼው ነበር ሰርቬይ አድርጌ ያለኛ 200 ፈርሞች አሳዛኝ ነው። የለም ሽግግር ማለት ይችላል። በጣም በጣም ሊሚትድ ኢትዮጵያ ላይ፣ ሌላውም አፍሪካ ጋር ነው። ስለዚህ እነዚህ ሶስቱ ላይ ይሄ የኛ አሳይመንት ነው። አፍሪካውያን እነዚህ ሶስቱ ላይ የመደራደር አቅም ላይ፣ የማስፈጸም አቅም ላይ፣ የቴክኖሎጂና የአመራር ቴክኖሎጂካል ሽግግር አቅም ላይ ሰርተን ከነሱ ጋር ኢኮኖሚክ ግንኙነታችንን ካልመሰረትን ምንም አንጠቀም ብዬ ነው ያጠቃለልኩት ከጥናቶች።
ጥምረቱ እየገነባው ያለው አቅም የዓለምን የፖለቲካ ኢኮኖሚ ህብረት ባለ ሁለት ዋልታ ውራል ወደ ማድረግ እንደሚወስዱ የሚጠቁሙት የአፍሪካ ጉዳዮች ተመራማሪው ዶክተር ግዛቸው አስራት አፍሪካውያን ሀገራትም ይህን ተረድተው ብሔራዊ ጥቅማቸው መሰረት አድርገው ተጠቃሚ የሚሆኑበትን መንገድ ማበጀት ይጠበቅባቸዋል ብለዋል።
ሁለት አይነት መልክ ይኖራል። ምክንያቱም እነዚህ የብሪክስ ፕላስ ሀገራት የራሳቸው የሆነ አሰራር፣ ፋይናንሻል ሲስተም እና የዓለም ኢቭን ዲሞክራሲና ገቨርናንስ እይታ ያላቸው ሀገራት ናቸው። እንደምናየው በፊቱ የነበረው የግሎባል ገቨርናንስ ኢንስቲቱሽንስ ደግሞ የነበሩት የመልቲላተራል ተቋማት ደግሞ ሌላ መልክ ያላቸው የራሳቸው ኮንዲሽንስ እና ፕሪኮንዲሽንስ ያላቸው ሲሰሩባቸው የነበሩባቸው ፕሪንሲፕሎች አሉ። ስለዚህ አይዘር ኮምፒቲሽኑ በሁለቱ መካከል ቡም እያደገ ሊሄድ ይችላል። አሶላስ ደግሞ የነበረውን ኦልድ ሲስተም ደግሞ የገቨርናንስ ሪፎርም የሚባለው ራሱን ሪፎርም አድርጎ ደግሞ አሸሽሎ ሊወጣ የሚችልበት ድም ደግሞ ሊሰጠው ይችላል ማለት ነው። ስለዚህ በተወሰነ ደረጃ እነዚያ ጆይን እያደረጉ በሄዱ ቁጥር ለተወሰነ ጊዜ ያኛውም ሰርቫይቭ ለማድረግ የሚያደርገው ትግል ይኖራል። ሪፎርሞች፣ ለውጦች ይመጣሉ ብዬ አስባለሁ።
ፕሮፌሰር አለማየሁ ገዳም በዓለም አቀፍ ስርዓቱ የብሪክስ ተጠናክሮ መውጣት ይዞት የሚመጣውን አዲስ ኢኮኖሚ አማራጭ እንደምን ወደ ብሔራዊ ጥቅም ለመቀየር እንደሚቻል ኢትዮጵያን ጨምሮ የአፍሪካ ሀገራት በጥናትና ምርምር የታገዘ እይታ ሊኖራቸው እንደሚገባ ያስገነዝባሉ።
ሁለት ግሩፕ እያየን ነው። አሁን ባይፖላር አይነት ነገር እያየን ነው ፖለቲካሊ። ይሄ ወደዚህ መግባት እንደ ፖለቲካል ስትራቴጂ ቆንጆ ነው። አንዱ አይሎ የአንዱ ዶሚናንስ የአንዱ ነው ሀያልነት ከሚበዛብን ተገዳዳሪ መልቲፖላር እንደውም ቢቻል መልቲፖላር ቢሆን ከባይፖላር ከሁለትም ብዙ ቢሆን ውድድር ሲኖር ሁልጊዜ ጥሩ ነው። ውድድር ሲኖር በኢኮኖሚም ጥሩ ነው፣ በፖለቲካም ጥሩ ነው። ስለዚህ ይሄ እንደዚህ መሄዱ በእኔ እምነት ቆንጆ ነው። እንግዲህ ውድድር ሲኖር ኮምፕሊኬትድ ይሆናል፣ ነገሩ ይወሳሰባል። ውስብስብነቱ ግን ችሎታ ይጠይቃል። ስኪል፣ ኤክስፐርት፣ ሪሰርች ይህን ነገር አገናዝቦ በዚህ ማዕበል ውስጥ እንዴት አድርጌ ልንዳ መርከቧን የሚለው ነገር በደመነፍስ የሚካሄድ አይሆንም ከአሁን ወዲያ። ስለዚህ ይሄ ለሁሉ አፍሪካ አጋሮች ለኢትዮጵያም ጭምር እንደተለመደው ዝም ብለን በዘፈቀደ የምንሄደው አይደለም። ሰዎች አሰልጥነን እስከሚሰለጥኑልን ደግሞ ኤክስፐርቶችን ቀጥረን ስትራቴጂ አውጥተን የምንሄድበት ጉዳይ ነው ምን ያለበት።
በዓለም ፈጣን ኢኮኖሚያዊ እድገት እያስመዘገበ ያሉት ብራዚል፣ ሩሲያ፣ ህንድና ቻይና ብሪክ በሚል ቃለ ምህጻር ስያሜውን ለዓለም ያስተዋወቁት ጥምረቱ እንደ አውሮፓውያን ዘመን አቆጣጠር በ2009 የአራቱ ሀገራት ኢኮኖሚያዊ ህብረት ሆኖ ተመስርቷል። ከምስረታው አንድ ዓመት በኋላም ደቡብ አፍሪካን በማካተት የአሁኑ ስያሜ ማለትም ብሪክስ የሚለውን ሊይዝ ችሏል። ከዓለም 41.5% ህዝብን የያዘው ጂኦፖለቲካዊ ጥምረቱ ከአፍሪካ ኢትዮጵያን ጨምሮ ከመካከለኛው ምስራቅና ከደቡብ አሜሪካ የአባልነት ጥያቄ ላቀረቡ ሀገራት የሚሰጠው ምላሽም የሚጠበቅ ሆኗል። ለአሜሪካ ድምፅ አስማማየ ነው ከዋሽንግተን ዲሲ።
በቅርቡ የተቀላቀለን ባልደረባችን አስማማው አየነው ያቀረበውን ዝግጅት ነበር የተከታተላችሁት። አስማማውን ለግሩም ቅንብሮ አመሰግናለሁ። አሁን ሳምንታዊ ትምህርት ነው ቀጣዩ። የመውጫ ፈተና በሁሉም ዩኒቨርሲቲዎች እየተሰጠ ነው ይላል በርካታ ተመራቂ ተማሪዎች ቅሬታ ያቀረቡበት የዩኒቨርሲቲ መውጫ ፈተና በመላ አገሪቱ ባሉ
ሁሉም የከፍተኛ ትምህርት ተቋማት መሰጠት ጀምሯል። የጤና ዘርፍ ተመራቂዎች ባለፈው አርብ ፈተናውን ሲወስዱ፣ ሌሎች ተማሪዎች ደግሞ ከዛሬ ጀምሮ እየተፈተኑ ይገኛሉ። የትምህርት ሚኒስቴር ፈተናውን ለመስጠት ዝግጅቱን ማጠናቀቁን አስታውቆ አዲስ ቸኮል ባጠናቀረው አዲስ ዘገባ ተከታዩ ዘገባ እንዲህ ይቀርባል።
በዘንድሮ የበጀት ዓመት በመጀመሪያ ዲግሪ የሚመረቁ የግልና የመንግስት የከፍተኛ ትምህርት ተቋም ተማሪዎች የመውጫ ፈተና መውሰድ ጀምረዋል። የአሜሪካ ድምፅ ያነጋገራቸው የልዩ ልዩ ዩኒቨርሲቲ ተማሪዎች ብቃታቸው ሊለካ የሚችል የመውጫ ፈተና መዘጋጀቱን ቢደግፉም ዘንድሮ ግን መጀመር አልነበረበትም፣ አሊያም ተማሪዎቹ የመውጫ ፈተና እንደሚኖር አስቀድመው አውቀው ተጨማሪ መዘጋጃ ጊዜ ሊሰጥ ይገባ ነበር ይላሉ። ናውላቸው የተባለች የሀረማያ ዩኒቨርሲቲ ተማሪ የመውጫ ፈተና ተገቢ ቢሆንም ዘንድሮ በመጀመሩ ግን አትስማማም።
ግን የተቃወምኩበት ይገባል ብዬ ማስብ አይደለውም፣ አላስብብም። ስድስት ወር መውሰድ የነበረብንን ነገር በ45 ቀን ውሰናል። ቀድመን ስላልተነገርንም ለመረጠ ፈርስቲር ላይ የነበረንን ነገር ምንም ማቴሪያል እንኳን አላስቀመጥንም። ሪሰርች በጣም ቢዚ አድርጎን ነበረ። ሲቀጥል ደግሞ ኤግዚት ስና ነገ ፊታችን ተቀርቦ ግንቦት 30 አካባቢ የሀረር አፓረንት ላይ ነበረ ገባታለ። የአፓረንት የወጣ ነው። ሪሰርች ዲፌንስ ነበረብን። ፋይናል ራሱን የቻለ የአምስት ኮርስ ፋይናል ሚድ ምናምን ነበረብን። ያ ሁሉ ስለተጨመረብን ምንም የማንበቢያ ጊዜ አለ። ጭራሽ ያልጀመርነውን ኮርስ ነበረ ባለፈው ሳምንት ብቻ የጀመርነው ማለት ነው። ከዛ አንጻር ዝግጁ ነኝ ብዬ አላምንም።
ስሟን መግለጽ ያልፈለገች የድሬዳዋ ዩኒቨርሲቲ ተማሪም ለመውጫ ፈተና በቂ ጊዜ እንዳልነበራቸው ትናገራለች።
ብቃት ማረጋገጫ እንደመሆኑ መጠን በደንብ ተዘጋጅተናል ብዬ አላስብም። እንደኔ ለመዘጋጀት አንደኛ ነገር ከሳይኮሎጂ አንጻርም ከጊዜ አንጻርም ከማቴሪያል አንጻርም ገናል ብዬ አላስብም። አሁን እኛ እየተማርን ባለፍንበት ታይም ላይ ኮሮና ነበረ፣ ጦርነት ነበረ ምናምን፣ በጣም ብዙ ነገሮች ነበሩ። ኢቭን አንድ ሴሚስተር በ45 ቀን ተምረን ጨርሰን የመጣንበት መንገድ ነው። የስድስት ወር ትምህርት በ45 ቀን ተምረን እንግዲህ ያንን ኮርስ ኤግዚት ላይ መፈተን ማለት ምን ማለት እንደሆነ ግልጽና የሚታወቅ ነገር ነው። ስለዚህ ከኛ ዝግጅት አንጻር እኛ ያው እንዲሁ እንደ ነገሩ ስለመጣን ፈተን ምንም ማድረግ ስለማንችል በሚለው ነው እንጂ ለመፈተን በቂ ዝግጅት አድርገናል ብዬ አላስብም፣ አላደረግም ነው።
በደብረ ብርሃን ዩኒቨርሲቲ የኮተን ተማሪ አቤል ተፈራ ከኮቪድ ባሻገር በአማራ ክልል በጦርነት ምክንያት ትምህርታቸው በተደጋጋሚ ሲቆራረጥባቸው እንደነበረ አውስቶ ሌሎች ዩኒቨርሲቲዎች እኩል መፈተናቸውን ትክክል አይደለም ይላል።
ኤግዚት ኤግዛም ዘንድሮ መጀመሩ ከትምህርት ጥራት አንጻር ጥሩ ነው፣ ትክክል ነው። ግን እኛ ኮንሲደር ያደረገ አይደለም የተማሪዎች ያለንበት ሁኔታ።
ምን አይነት ጫና አለ?
ለምሳሌ በጣም በክራሽ ኮርስ ነበር ከመጀመሪያ ጀምሮ። ብዙውን በኮሮና ምክንያት በጦርነት ምክንያት በተለይ አማራ ክልል ላይ ብዙ ክራሽ ናይ ፕሮግራም አሳልፈን ነበረ እና ከዛ አንጻር ጀስት ጃጅ እየተደረግን የነበረው ከአዲስ አበባ ዩኒቨርሲቲና ከሌሎች ዩኒቨርሲቲዎች ጋር እኩል ነበረ። ሁለተኛ ይህኛውን ኮንሲደር ያደረገ ነገር አልነበረም እስካሁን ስንማር የነበረው።
ስ ሚኒስቴር የህዝብ ግንኙነት ኃላፊዋ ወይዘሮ አመለወርቅ ሕዝቅኤል ሚኒስቴር መስሪያ ቤቱ የመውጫ ፈተናውን በበቂ ሁኔታ እንደተዘጋጀበት ይናገራሉ።
ይሄ የመውጫ ፈተና በህግና በጤና ትምህርቶች በእርግጥ ከተጀመረ ከአስር ዓመት በላይ ቢሆንም ዘንድሮ በሁሉም የትምህርት ዘርፎች ተፈጻሚ ማድረግ እንዲቻል የተለያዩ ተግባራትን የተደረጉ ቅድመ ዝግጅቶችን እያደረግን የቆየንበት ሁኔታ አለ። በኦንላይን ከመሆኑ ጋር ተያይዞ በየደረጃው ከፍተኛ ዝግጅት እየተደረገ አስፈታኝ ተቋማትም ያደረጉትን ዝግጅት ስር ገምግሟል። ባደረገው ክትትልና ግምገማም ሁሉም ከፍተኛ ፈተናውን ለመስጠት በሚያስችል ቁመና እና ዝግጅት ላይ መሆናቸውን ረገጥ ችሏል።
የድሬዳዋ ዩኒቨርሲቲው አካዳሚያዊ ምክትል ፕሬዚዳንት ዶክተር መገርሳ ቃሲም ተማሪዎቹ ለመውጫ ፈተናው እንዲዘጋጁ ተገቢ ስራዎችን ሰርተናል ይላሉ።
ኦፍኮርስ ያው እነዚህ ተማሪዎቻችን ያው እናውቃለን ነው በዚህ አመት የሚመረቁ ተማሪዎች የኮሮና ቫይረስ ጉዳይም ነበረ። ግን እነዚያም ሆኖ በእኛ ዩኒቨርሲቲ ደረጃ ግን በሀገር አቀፍ ደረጃ ለእነኚህ ተማሪዎች ኦፍኮርስ ያለፉበትን ሂደት እናውቃለን። ግን በለየት ባለ መልኩ ዩኒቨርሲቲዎች ለእነኚህ ተማሪዎች ሰፖርት በማድረግ የማብቃት ስራ ላይ ተረባርበን በርካታ ስራዎች ስንሰራ ነበረ። እንግዲህ ተማሪዎቻችን ከኖርማል መማር ማስተማር ስራ ክላስ ውጭም በቱቶሪያል ፕሮግራሙ መምህራኖች መድበን በስፔሻል በሆነ መንገዱ ተማሪዎቻችን የመርዳት ስራ ላይ ርብርብ ስናደርግ ስለነበረ አይ ቲንክ እንግዲህ ተማሪዎቹ ያው ቅሬታን ቢያሰሙም አይ ቲንክ እንግዲህ በዩኒቨርሲቲ በኩል ያው ለተማሪዎች መደረግ ያለበትን ሰፖርት የቱቶሪያል ሰፖርት የሳይኮሎጂካል ሰፖርትም በተለያየ አይነት ስልጠናዎችም አይ ቲንክ ለተማሪዎቹ ለፈተናው ለመፈተን ብቁ ስራዎችን ሰርተዋል ብዬ ነው የማስበው።
ለመውጫ ፈተና ራሱን የቻለ ጊዜ ከመመደብ ይልቅ ተማሪዎቹ ከመጀመሪያ መጀመሩ እየተዘጋጁ እንዲመጡ ማድረግ የተሻለ መፍትሄ እንደሆነ ዶክተር መገርሳ ያመለክታሉ። ዘንድሮ የተማሪዎች ብቃት የሚረጋገጥበት የመውጫ ፈተና መሰጠት ይጀምራል ሲባል በሆሳና ከተማ የሚገኘው ዋቻማ ዩኒቨርሲቲ ተማሪዎች ከወር በፊት የተቃውሞ ሰልፍ አድርገው ነበር። ሰልፉ መልኩን ቀይሮ ለንብረቱ ድመትና ለተማሪዎች አካል ጉዳት መንስኤ ሆኗል። በአሁኑ ወቅት ግን በዋቸሞ ዩኒቨርሲቲም የመውጫ ፈተና በሰላም በመሰጠት ላይ እንደሆነ ያነጋገርናቸው ተማሪዎች አረጋግጠውልናል።
ይባላል ዋቸሞ ዩኒቨርሲቲ ዱራሜ ካምፓስ የናቹራል ሪሶርስ ነው። ፈተናው ያው ኖርማሊ ያለው ሁኔታ የፈተና ሁኔታ አሪፍ ነው። ምክንያቱም ተማሪዎች ምንም የተረበሹበት ምንም ነገር የለም። ያለው የደህንነትም እንትን በጣም አሪፍ ነው። ምንም አስጊ የሚባል ነገር የለም። አሪፍ ነው። ምንም ትላንት ስለነበረ እንደውም አርብ ዕለት ያው ከጤና ጀምሮ ነበር ሚንጂ ያለው ነገር በጣም ስጋት የለም። እና ተማሪም ሰዓት ከመኖሩ አንጻር ያው ተረጋግቶ ነው እየተሰራ ያለው።
ልዩ ልዩ
አዲስ ቸኮልን ለዝግጅቱ አመሰግናለሁ። ክቡራትና ክቡራን አድማጭ ተመልካቾቻችን የአዲስ ዘገባ ሰፋ ያለ ነው፣ በድረገጻችንና በማህበራዊ ገጾቻችን ላይ ይቀርባል። ለዛሬ ያልነውን ታዲያ እዚሁ ላይ ማብቃታችን ነው። ያስተናገድኳቸው አሉላ ከበደ ከተቀሩ ባልደረቦች ጋር በዚሁ ተሰናበትኩ። ነገ ከምሽቱ 3 ሰዓት ላይ እንመለሳለን። መልካም ምሽት፣ ደህና ደሩ። Thank you.